Laudetur Iesus Christus. Itbarak Iesus Christos.
Ie?
E Vatican Radio No. ዝግጅታችን አሁን ይጀምራል።
ይርእስ ሊቃነ ጳጳሳት ሳምንታዊ የለተሮብ አጠቃላይ ትምህርተ ክርስቶስ ቅዱስ አባታችን ርእሰ ሊቃነ ጳጳሳት ፍራንቺስኮስ ዛሬ ሮብ ረፋድ ላይ ስለ ቤተሰብ የጀመሩትን ትምህርተ ክርስቶስ መቀጠል ስለ ልጆች የሚከተለውን ትምህርት አቅርበዋል።
cari fratelli e sorelle buongiorno dopo aver riflettuto sulle figure della madre e del padre
ወንድሞችና እህቶች እንደምን አደራችሁ? ባለፉት ቀናት በቤተሰብ ውስጥ የእናትና የአባትን ቦታ አስመልክተን አስተንትነናል። ዛሬ ደግሞ ስለ ልጆች ለመናገር ወዳለሁ። ለትምርቱ መግቢያ እንዲሆን ከትንቢተ ኢሳይያስ ምዕራፍ 60 ቁጥር 4 እስከ 5 አይኖችሽን አንስተሽ በዙሪያሽ ተመልከች። እነዚህ ሁሉ ተሰብስበው ወዳንቺ ይመጣሉ። ወንዶች ልጆችሽ ከሩቅ ይመጣሉ። ሴቶች ልጆችሽንም በጫንቃ ላይ ይሸከሟቸዋል። በዚያን ጊዜ የባህሩ በረከት ወዳንቺ ስለሚመለስ የአሕዛብን ብልጥግና ወዳንቺ ስለሚመጣ አይተሽ ደስ ይልሻል፣ ልብሽም ይደነቃል ይሰፋልም የሚለውን እንመለከታለን። የታላቅ የደስታ ምልክት ሆኖ እውን የሚሆነውም ለብዙ ዘመናት ተለያይተውና ሲሰቃዩ የነበሩ ወላጆችና ልጆች በህብረት ወደ ነጻነትና ሰላም ሲጓዙ ነው። ሁኔታው በቀጥታ የሚመለከተው ከሀገራቸውና ከቤታቸው ርቀው ለረጅም ጊዜ ተጓዙ እስራኤላውያንን ይመለከታል። ስለሆነም አንድ ህዝብ ባለው ተስፋና በትውልዱ ውህደት ኃይለኛ መተሳሰር አለ። ይህንን ልብ ብለን እናስታውስ። አንድ ህዝብ ባለው ተስፋና በትውልዱ አንድነት ኃይለኛ መተሳሰር አለ። የልጆች ደስታ የወላጆችን ልብ ይሞላል፣ መጽያቸውንም እንደገና ይከፍታል። ልጆች የቤተሰብና ያንተ ህብረተሰብ ደስታ ናቸውና የስነ ህይወት ማንኛውንም ውጤት ወይንም የወላጆቻቸውን የግል ንብረት አይደሉም። ልጆች የእግዚአብሔር ስጦታ ናቸው። እያንዳንዱ ልጅ አንድያና የማይደገም ነው። ሆኖም ግን ምንጩ ከሆኑ ስሮች ጋር የተሳሰረ ነው። ልጅ ሆኖ መወለድ በእግዚአብሔር እቅድ መሰረት ለአንድ አዲስና ልዩ የሰው ልጅ ፍጡር ህይወት በመስጠት የፍቅር ዝክርና ተስፋን ከትውልድ ወደ ትውልድ ማስተላለፍና ወደፊት ማራመድ ነው። ለወላጆች እያንዳንዱ ልጅ ራሱን የቻለና ልዩ ነው። የግል ህይወቴና የቤተሰቦቼን ሁኔታ አንስቼ ልናገር ፍቀዱልኝ። በቤተሰባችን ውስጥ 5 ልጆች ነበርን። እናቴን ከአምስቱ ማንን ትመርጫለሽ ብለን በጠየቅናት ጊዜ የእጅ ጣቶቿን እያሳየች እንደነዚሁ 5 ጣቶች 5 ልጆች አሉኝ፣ አንዷን ጣት ቢመቱኝ ያመኛል፣ እንዲሁም ሌላዋን የመቱኝ እንደሆነ ያመኛል። ሁሉም ልጆቼ ናቸው፣ ግን እንደ የእጆቼ ጣቶች የተለያዩ ናቸው በማለት ትመልስልን ነበር። ቤተሰብም እንዲሁ ነው። ልጆች የተለያዩ ቢሆኑም ግን ሁሉም ልጆቻችን ናቸው። አንድን ልጅ የምንወደው መልካም መልካም ወይንም ሌላ ደስ የሚያሰኝ ነገር ኖሮት ሳይሆን ልጃችን በመሆኑ ብቻ ነው። ህይወቱ ምንም እንኳን ከኛ የምትመነጭ ቢሆንም ለገዛ ራሱ በበጎ ነገር እንዲሁም ለቤተሰቡና ለማህበረሰቡ ለመላው ዘመድ አዝማድም ለበጎ ነገር የተሰጠ ነው። ከዚህ የሚከተል ሌላ ነገርም አለ። ልጅ መሆን የሚያስደንቅ ውልዳዊ ፍቅርን የምናገኝበት ነው። ልጆች ገና ከመወለዳቸው በፊት የተፈቀሩና በፍቅር የሚጠባበቋቸው ናቸውና በአደባባዩ ስንት ያረገዙ እናቶች ሆዳቸውን በማመልከት በውስጥ ያለውን ህፃን እንድባረክላቸው ይጠይቁኛል። ገና ከመወለዳቸው በፊት የተፈቀሩ ናቸው። ይህ የፍቅር ስጦታ ነው። እግዚአብሔር አስቀድሞ እንደወደደን ሁሉ ይህም ፍቅር ገና ከመወለድ በፊት ነው። እዚህ ዓለም ውስጥ ከመወለዳችን በፊት መልካምም ይሁን መጥፎ ምንም ሳያደርጉ ንግግር ሳይጀምሩ ማሰብ ሳይጀምሩ የተወደዱ ናቸው። የመውለድ ታላቁ ነገር የእግዚአብሔር ፍቅር እንድናውቅ ይረዳናል። በእያንዳንዱ ህፃን ህይወት ውስጥ እግዚአብሔር የዚህ ፍቅር ማህተም ያኖራል። ከዚህም ማንን ሊነጥቃቸውና ሊያጠፋቸው የማይቻለው ሰብአዊ መብቶች ይፈልቃሉ። በዘመናችን ብዙ ልጆች መጻኢን በመፍራት ወደ ኋላ የማንፈግፈግ ችግር ይታያል። ነገር ግን ከሰማያዊ አባታችን መጻኢን መፍራት እንደሌለብን መማር እንችላለን። እግዚአብሔር አባታችን ሁሌ ወደፊት እንድንራመድ ነጻ ይተወናል። ሆኖም ግን ብቻችንን አይተወንም፣ ሁሌ ይሸኘናል። በነሳሳትም ፍቅሩን ሳያጎድል እየተከታተለን በትዕግስት ይጠባበቀናል። ሰማያዊ አባታችን በምንም ተአምር ከዚህ ፍቅር ወደ ኋላ አያፈገፍግም። ልጆቹ ብርታት ኖሯቸው ወደፊት እንዲራመዱ ይፈልጋል። ልጆች በበኩላቸው አዲስ ዓለም ለመገንባት መፍራት የለባቸውም፣ ከተቀበሉት የበለጠ ዓለም እንዲያገኙ ይገባቸዋልና። ይህንን ግን ዓለምንም አስመሳይነትና ማስፈራራት መሆን አለበት። የልጆች እሴት ማወቅና ወላጆችን ማክበር ሁሌ መረሳት የሌለበት ነው። አራተኛ እግዚአብሔር ትእዛዝ ልጆች አባታቸውና እናታቸውን እንዲያከብሩ ይነግረናል። ዘጸአት ምዕራፍ 20 ቁጥር 12 ይህ ትእዛዝ ሁላችንን እንደሚመለከት መዘንጋት የለብንም። ይህ ትእዛዝ ስለ እግዚአብሔር ከሚናገሩ ትእዛዞችን ተከትሎ ወዲያውኑ ሲነግረን አንድ መለኮታዊ የሆነ ነገር አለበት ማለት ነው። ወላጆችን አክብር ብቻ ብሎ አያበቃም። እግዚአብሔር አምላክህ በሚሰጥ ሀገር እድሜህን እንዲረዝም ይላል። በትውልድ መካከል ያለው መተሳሰር የመጻኢ ዋስትና ሲሆን የሰው ልጅ ነተኛ ታሪክ ዋስትናም ነው። ወላጆችን የማያከብር ማህበረሰብ ክብር የሌለበት ማህበር ነው። ወላጆችን የማናከብር ከሆነ ክብራችንን እናጠፋለን። ደፋርና ደረቅ ወጣቶች የበዛበት ማህበረሰብ እናቆማለን። በዚህ አንጻር ልጆችን እንደ አንድ ሸክም አድርገው የሚገምቱ አይጠፉም። ያለንበትን አውሮፓን የተመለከትን እንደሆነ የወሊድ መጠን 1 ከመቶ አይደርስም።
የቅድስት መንበር ቃል አቀባይና የቫቲካን ክፍል ማህተም ዳይሬክተር አባ ፌዴሪኮ ሎምባርዲ
Di fronte alle diverse interpretazioni che sono state date alle parole del Papa, specialmente quelle di mercoledì 4 febbraio,
ርዕሰ ሊቃነ ጳጳሳት ፍራንሲስ ወቅታዊ የምስራቃዊ ዩክሬን ሁኔታ በእጅጉ እንዳሳሰባቸው ለጋዜጠኞች መግለጫ ሰጥተዋል። ርዕሰ ሊቃነ ጳጳሳቱ ሁኔታውን በቅርብ እየተከታተሉት እንደሚገኙም ቃል አቀባዩ በተጨማሪ አመልክተዋል። እንደሚታወቀው በምስራቃዊ ዩክሬን በሀገሪቱ መንግስትና ከምስራቃዊ ዩክሬን በማፈንገጥ በሩሲያ መንግስት በሚደገፉ ቡድኖች መካከል ከፍተኛ ግጭትና ውጥረት መንገሱ አይዘነጋም። የዩክሬን መንግስት በምስራቃዊ የሀገሪቱ ክልል በሚካሄደው ግጭት ከሽንፈት ለማዳን የምዕራብ መንግስታት ለዩክሬን መንግስት ዘመናዊ ጦር መሳሪያ ለማቅረብ እያሰቡ መሆናቸውና ይህ ተግባራዊ ከሆነ ሁኔታው የባሰ ሊወጠር ብሎም ደንበኛ ጦርነት ሊቀሰቅስ ይችላል ተብሎ እየተገመተ መሆኑ ተገልጧል። ርዕሰ ሊቃነ ጳጳሳት ፍራንሲስ ሁለት ወገኖች ማለትም ዩክሬንና ሩሲያ ልዩነታቸው በሰላማዊ መንገድ ለማስወገድ ለድርድር እንዲቀርቡ በመጠየቅ ምዕመናን የዚሁ ሰለባ ለሆኑ ሰዎች እንዲጸልዩ ማሳሰባቸው ቃል አቀባይ አባ ፌዴሪኮ ሎምባርዲ ያስገነዝባሉ። ፊታችን ሳምንት መጀመሪያ የዩክሬን ብፁዓን ጳጳሳት በቫቲካን ቪዚታ አድሊሚና ማለት ሐዋርያዊ ጉብኝት ለማከናወን ቫቲካን እንደሚገቡ እና ከርዕሰ ሊቃነ ጳጳሳት በሚገናኙበት ጊዜ የሀገሪቱ ተጨባጭ ሁኔታ ለርዕሰ ሊቃነ ጳጳሳት ፍራንሲስ እንደሚያስረዱ የቅድስት መንበር ቃል አቀባይ አባ ፌዴሪኮ ሎምባርዲ ለጋዜጠኞች ከሰጡት መግለጫ ለመረዳት ተችሏል። ይህ በዚህ እንዳለ ሆኖ የጀርመን መንግስት ቻንስለር አንጌላ ሜርክል፣ የፈረንሳይ መንግስት ፕሬዚደንት ፍራንሷ ኦላንድ፣ የሩሲያና የዩክሬን አቻዎቻቸው በቤሎሩስ ርዕሰ ከተማ ሚኒስክ ላይ ተሰብስበው ግጭቱን ለመግታትና ሰላም በሚገኝበት ሁኔታ እየተወያዩ እንደሚገኙ ይታወቃል።
ቅዱስ አባታችን ርዕሰ ሊቃነ ጳጳሳት ፍራንቼስኮ የቅዱስ ጴጥሮስ ተከታይ የቅርብ ተባባሪዎቻቸው ብፁዓን ካርዲናሎችና ብፁዓን ሊቀ ጳጳሳት በአብይ ሐዋርያዊ ኃላፊነት አገልግሎት ስር የሚያቅፈው መላይቱ ቤተ ክርስቲያን የሚመራው በኩሪያ ሮማን የሚጠራው የኩላይቱ ቤተ ክርስቲያን ሐዋርያዊ መስተዳድር የበላይ መዋቅር ህዳሴ ለማረጋገጥ የወጠኑት ዝክረ ነገር ዙሪያ የሚማክረው 9 ብፁዓን ካርዲናሎች የሚያቀፍ በማድረግ ያቆሙት ምክር ቤት በአገረ ቫቲካን ቅድስት ማርታ ህንጻ ቅዱስ አባታችን በተገኙበት 8ኛው ጉባኤው እንደ አውሮፓውያን አቆጣጠር ከየካቲት 9 ቀን እስከ የካቲት 11 ቀን 2015 ዓ.ም ማካሄዱ የቅድስት መንበር የዜናና ህትመት ጉዳይ ተጠሪ የቫቲካን ሬዲዮና አስተዳዳሪ አባ ፌዴሪኮ ሎምባርዲ አስታወቁ። ይህ ዛሬ የተጠናቀቀው የኩላይት ቤተ ክርስቲያን የበላይ ሐዋርያዊ መስተዳድር ህዳሴ ጉዳይ የሚከታተለው የብፁዓን ካርዲናሎች 8ኛው ጉባኤ አጠናቀረው የህዳሴ ሰነድ እንደ አውሮፓውያን አቆጣጠር ከየካቲት 11 ቀን እስከ የካቲት 13 ቀን 2015 ዓ.ም በአገረ ቫቲካን የሲኖዶስ አዳራሽ በሚካሄደው የብፁዓን ካርዲናሎች ጉባኤ በማቅረብ በመግለጫ እንደሚሰጥበት የገለጹት አባ ሎምባርዲ አክለው የህዳሴው ጉዳይ የሚከታተለው 9 ካርዲናሎች በአባላት የሚያቅፈው ምክር ቤት ለሚያካሂደው መዋቅራዊ ህዳሴ ስራ ማካሄጃ መመሪያና የምክር ቤቱ የእስካሁን ድረስ ፍጻሜዎች ዙሪያ በምክር ቤቱ ዋና ጸሐፊ ብፁዕ አቡነ ማርቼሎ ሰሜራሮ አማካኝነት ልዩ መግለጫና ማብራሪያ እንደሚሰጥበት ገልጠው ምክር ቤቱ እንደ አውሮፓውያን አቆጣጠር የካቲት 10 ቀን 2015 ዓ.ም ከቀትር በፊት ባካሄደው ስብሰባ የቫቲካን የመገናኛ ብዙሃን የሚከታተለው ቅዱስ አባታችን ርዕሰ ሊቃነ ጳጳሳት ያቆሙት ልዩ ድርገት እስካሁን ድረስ ያከናወናቸው ፍጻሜዎች ዙሪያ በመገናኛ ብዙሃን ጉዳይ የሚከታተለው ጳጳሳው ምክር ቤት ዋና ጸሐፊ ብፁዕ አቡነ ቲጌ በሰጡት መግለጫ የተወያየ ሲሆን ከቀትር በኋላ ባካሄደው ውለው የባህል ጉዳይ ተንከባካቢ ጳጳሳው ምክር ቤት ሊቀመንበር ብፁዕ ካርዲናል ጃንፍራንኮ ራቫዚ ይህ በሳቸው የሚመራው የባህል ጉዳይ ተንከባካቢ ጳጳሳው ምክር ቤት በዚህ የኩላይት ቤተ ክርስቲያን በኩሪያ ሮማን የሚጠራው ሐዋርያዊ የበላይ ብፁዓን ካርዲናሎችና ብፁዓን ጳጳሳት መስተዳደር ህዳሴ ሂደት የሚኖረው መደላደልና የባህል ጉዳይ ጳጳሳው ምክር ቤት ልዩና አይነተኛ አገልግሎት ዙሪያ ትኩረት ሰጥቶ መወያየቱ አስታውቀዋል።
ቅዱስ አባታችን ርዕሰ ሊቃነ ጳጳሳት ፍራንሲስ ፊታችን ቅዳሜ ረፋድ ላይ በቅዱስ ጴጥሮስ ባዚሊክ በሚከናወነው መስዋዕተ ቅዳሴ 20 አዲስ ካርዲናሎች ይሰይማሉ። በዚሁ በዓለ ሲመት የአሳ አጥማጁን ቀለበትና ከራሳቸው ላይ የሚያደርጉት የብፁዓን እመብፁዓን ቀይ ቆብ ከርዕሰ ሊቃነ ጳጳሳት እጅ ይቀበላሉ። ይህ በዚህ እንዳለ ሆኖ ከአዲሶቹ ካርዲናሎች አንዱ ሊቀ ጳጳሳት ዘካቶሊካውያን ቤተ ክርስቲያን ብፁዕ አቡነ ብርሃነ ኢየሱስ ራፍኤል ናቸው። ለካርዲናልነት ስያሜ እዚህ ቫቲካን ውስጥ ስለሚገኙ ላቀረብንላቸው ጥያቄዎች የሰጡትን መልስ ለመከታተል ትችላላችሁ።
ጤና ይስጥልን። በመጀመሪያ አባታችን እንኳን ለካርዲናልነት ስያሜ አበቃዎትና እንኳን ደስ አለዎት። ሊቀ ጳጳሳት ዘካቶሊካውያን ኢትዮጵያ የኢትዮጵያ ጳጳሳት ጉባኤ ፕሬዚደንት፣ የምስራቅ አፍሪካ ጳጳሳት ህብረት ሊቀመንበር ብፁዕ አቡነ ብርሃነ ኢየሱስ፣ እስቲ መጀመሪያ እንዴት ተሰማሁት? ካርዲናል እንዲሰየሙ ከተነገረ በኋላ የተሰማሁትን ስሜት እንዴት ነበር?
በጣም ነው የተገረምኩት። ምክንያቱም እኔ አላወቅኩም፣ እንዲሁም ሌሎቹም አላወቁ። ርዕሰ ሊቃነ ጳጳሳት ቀጥታ ነው ራሳቸው ነው ይህንን ሁኔታ የገለጹት። እዚህ እናንተ የሰማችሁት 6 ሰዓት ነው፣ እኛ እዛ 8 ሰዓት ነው። እኔ እረፍት ላይ ነበርኩ እና ሌሎቹ መጥተው እንዲህ ተብሏል አሉ። እስቲ ባካችሁ አረጋግጡ፣ ዝም በአሁኑ ጊዜ ስንት ወሬ ይወራልና ይሄም ወሬ ሊሆን ይችላል ብዬ ነው እኔም የተውኩትና በኋላ እውነት መሆኑ ሳይ በጣም በትልቅ ትህትና ነው የተቀበልኩ። ምክንያቱም ይሄ ትልቅ ኃላፊነት ነው ምክንያቱም አንድን መንደር ማስተዳደር፣ አንድን ሰበካ ማስተዳደር ከባድ ነው። እንኳን እሱ አንድን ቤተሰብን ማስተዳደር ከባድ ነው። በአሁኑ ጊዜ በዓለም ደረጃ ርዕሰ ሊቃነ ጳጳሳት አግዙኝ ብለው በሚሰዩምበት ጊዜ ትልቅ ኃላፊነት እንደሆነ ተሰምቶኝ በታላቅ ትህትና ነው የተቀበልኩት።
መልካም ነው። አባታችን እንግዲህ የትና መቼ እንደተወለዱ የህይወትዎ ታሪክ በማያያዝም ለእግዚአብሔር እንዲያድሩ የገፋፋሁት አብይ ጉዳይ ለአድማጮች ገለጹልን።
በመጀመሪያ የቫቲካን ሬዲዮን አመሰግናለሁ፣ አንተንም አመሰግናለሁ ይህንን ቃለ ጥያቄ ስላዘጋጀህ። ምክንያቱም የቫቲካን ሬዲዮ በጣም በጣም በሀገራችን የሚደመጥ ድምጽ ነው። እንዲሁም ደግሞ በምስራቅ አፍሪካና በአፍሪካ ባለም ደረጃ ስለዚህ ዛይ የምትሰሩትን ሁሉ እግዚአብሔር ይባርካችሁ እላለሁ። እርግጥ ነው እኔ የተወለድኩት በሐረር ክፍለ ሀገር ጨረለቃ የሚባል ቦታ ላይ ነው። እዛ ወረዳ ነው እዛ ነው የተወለድኩት። እዛ ልወለድ እንዴት እንደቻልኩ ያው የእግዚአብሔር ስራ ነው። ምክንያቱም ቤተሰቦቼ በፊት ወደ ሸዋ አንኮበር ውስጥ ነበሩ እና አያቶቼ ከዛ ወደ ሐረር ይሄዳሉ እና እዛ ነው እንግዲህ ሃይማኖታቸውን ቀጥለው ሲኖሩ የኔ ወላጆች እዛ ወልደውኝ እዛ አድጌያለሁ። በፊት የኛ ቤተክርስቲያን የቅዱስ ኢያቄም ቤተክርስቲያን ይባል ነበር። አሁን የቅዱስ ገብርኤል ካቶሊክ ቤተክርስቲያን ነው የሚባለው። ላፍቶ ጎባ ላይ ነው ያለው እዛው ጨለለቃ አጠገብ። እዛ ተወልጄ ካደኩ በኋላ አንደኛ ደረጃ ትምህርት ድሬዳዋ የብስራተ ገብርኤል ትምህርት ቤት የሚባል አለ። እሱ ደግሞ የክርስቲያን ወንድሞች የሚባለው ማህበር ነው ትምህርት ቤቱን የሚመሩት እና እዛ ነው የተማርኩት። እዛ የተማርኩት እኔም ወንድሜም ከአንድ እስከ ስምንት በአራት ዓመት ነው የጨረስ ነው። ድሮ ጊዜ ክፍል አይቆጠርም ነበር፣ መዝለልም ይቻል ነበር። ስለዚህ በአራት ዓመት ውስጥ ተምሬ ስምንተኛ ልፈተን ስል አንድ አቡነ በኋላ አቡነ ፍቅረ ማርያም ተባሉ። አባ ፍቅረ ማርያም ነበሩ። በኋላ አቡነ ፍቅረ ማርያም ገመቹ የተባሉት መጥተው ስለ ላዛሪስት ማህበር ትምህርት ቤት ይናገሩ ነበር እና ያን ጊዜ ነው ስለ ላዛሪስት ማህበር የሰማሁና የላዛሪስት ካህናት መሆን የምትፈልጉ ካላችሁ ኑ ወደ አዲስ አበባ፣ እዛ ትምህርት ቤት አለን፣ እዛ ትማሩና ካህናት ትሆናላችሁ ብለው ስለጋበዙኝ ወደ አዲስ አበባ ሄድኩ። አዲስ አበባ ተማርኩ ሰከንደሪ ትምህርት ከሌሎች ተማሪዎች ጋር ከመላው ኢትዮጵያ ከመጡ ካቶሊክ ሴሚናሪስቶች ጋር አብረን ተማርን። 12 እንደጨረስኩም እዛው ቀጠልኩ። ፍልስፍና ተከፈተ እና እዛ ቅዱስ ካሌብ አብይ ዘራ ክህነት የሚባል ነበር እዛ ተምሬ ፍልስፍና እዛም ውስጥ እንማር ነበር። አዲስ አበባ ዩኒቨርሲቲም ውስጥ እንማር ነበር እና ቁጥራችን አነሰ፣ ሁለት ብቻ ሆንን እና የኔ ጓደኛ አባ ግሩም ተስፋ ይባላሉ። እሳቸው አሁን ኢየሱሳዊ ካህን ናቸው። እኔ ወደ ላዛሪስት ገባሁ። ለንደን ሄድኩኝ ቴዎሎጂ ለመማር። አራት ዓመት ለንደን ተምሬ ተመለስኩ እና ወደ ወለጋ ውስጥ ትምህርት ቤት ምን በመስራት ብዙ አገለገልኩ። ከዛ ድቁናም ክህነትም ተቀብዬ ወለጋም አገለገልኩ፣ እንዲሁም ደግሞ ከፋ ውስጥና ጅማ ውስጥ አገለገልኩ።
መልካም ነው። ብፁዕ አቡነ ብርሃነ ኢየሱስ፣ በቅድስት ካቶሊካዊት ቤተ ክርስቲያን እርከን በሀገርና በኩላዊት ቤተ ክርስቲያን ደረጃ የካርዲናል ሚና ምን እንደሆነ እስቲ ለአድማጮች ያብራሩልን።
እንግዲህ ካርዲናል የርዕሰ ሊቃነ ጳጳሳት የቅርብ ረዳት፣ የቅርብ አማካሪ ማለት ነው። በድሮ ጊዜ ሌላ ነበር፣ እንደ ዓለማዊ ስልጣን ነበረ። በአሁኑ ጊዜ ግን ረዳትነት በምክር እንዲሁም በመላክ የሚያገለግሉ የርዕሰ ሊቃነ ጳጳሳት የቅርብ ረዳቶች ናቸው ማለት ይቻላል። በቅርቡ በዚህም ላይ እንግዲህ ርዕሰ ሊቃነ ጳጳሳት ልዩ ልዩ ስራ ይሰጧቸዋል። ወይ ሮም ውስጥ ወይም ቫቲካን ውስጥ ባለው ልዩ ልዩ ስራዎች ውስጥ እንዲያግዟቸው ያደርጋሉ፣ ወይ ደግሞ ባሉበትም ሆነው ባሉበት አካባቢ እንዲሰሩ፣ ወይ በአንዳንድ ጽሕፈት ቤቶች ውስጥ አማካሪ በመሆን እንዲያገለግሉ ያደርጋሉ፣ ወይም ደግሞ ወደሚፈለገው ቦታ ይላካሉ፣ የእሳቸውን መልእክት ይዘው ያደርሳሉ። እና ይህንን ስራ ነው በብዛት የሚሰሩት ካርዲናሎች።
አድማጮች፣ የዚሁ ቃለ ምልልስ ተከታታይ በሚቀጥለው ዝግጅታችን ለመከታተል ትችላላችሁ።
መልካሙ እረኛ ኢየሱስ
እግዚአብሔርን ፈልጎ ለማግኘት ከርሱ ጋር ለመገናኘት ተጋድሎ የሚጠይቅ ሳንከኛ እንዲሁም መጓዝን የሚጠይቅ መሆኑና ተለላድሎና ለግሞ የሚቀመጠው ክርስቲያን የእግዚአብሔር አባታዊ ገጽ ለማግኘት እንደማይችል ቅዱስ አባታችን ርእሰ ሊቃነ ጳጳሳት ፍራንቼስኮ እንደርፓና ቆጣጣር የካቲት 10 ቀን 2015 ዓመተ ምህረት በአገረ ቫቲካን ቅድስት ማርታ ህንጻ በሚገኘው ቤተ ጸሎት ሁሌ ማለዳ የሚያሳርጉት ምሥዋዕተ ቅዳሴ በመቀጠል በዕለቱ ምንባብ ተንተርሰው ባስደመጡት አስተንትነው እንዳሰመሩበት የቅድስት መንበር መግለጫ አስታወቀ። አንድ መለያውን ለይቶ ለማወቅ የሚሻ ክርስቲያን በተደላደለ መቀመጫ አረፍ ብሎ የዚህ ዓለም ጠቅላላ ይዝርዝር መዝገብ በማገላበጥ ይባስም ከእግዚአብሔር ጋር ምንም አይነት ግንኙነት የሌላቸው ጽኑ ህጎች ጭምር በማክበር የእግዚአብሔርን መልክ የሚሻ ከሆነ መለያውን አያውቅም። የእግዚአብሔርን ገጽ ለይቶ ለማግኘት የሚሳነው እንደሚሆን የገለጡት ቅዱስ አባታችን የዕለቱ ከኦሪት ዘፍጥረት ምዕራፍ 1 ከቁጥር 20 እስከ 24 የተወሰደውን ምንባብ ተንተርሰው ሰው በእግዚአብሔር አርአያና አምሳያ ተፈጠረ የሚለውን እግዚአብሔር ለሰው ልጅ የሰጠው ጥልቅ መሆናዊ መለያ ሰው መለያውን ለማወቅ ለሚያደርገው ጥረት በር መሆኑ ያብራሩት ቅዱስ አባታችን ይህንን የእግዚአብሔር አምሳያና አርአያ በተገቢ ስፍራው ካልፈለግነው ልናገኘው አንችልም። ስለዚህ ይህንን ጥልቅ መለያ ፈልጎ ለማግኘት መጓዝ ያስፈልጋል። ካልሆነ ግን የእግዚአብሔር መልክ ለማወቅ አይቻለንም። የተሸበረ የሰጋ ጥልቅ መጓጓት የሚኖር ሰው መሆን ያስፈልጋል። እግዚአብሔር ፈለገን እንድናገኘው የሚያነቃቃን የተሸበረና የሚጓጓ መንፈስ በልባችን አሳድሯል። ይህ ደግሞ እርሱን ፈልጎ ማግኘት በእርሱ የሚያርፍ ልብ ማለት ነው። እንዳሉ የገለጠው የቅድስት መንበር መግለጫ አያይዞ መጓዝ ማለት በእግዚአብሔር ወይንም በሕይወት ለመፈተን ገዛ ራስ መፍቀድ ማለት ነው። ምክንያቱም መጓዝ ስጋት ጭምር ነውና ድካም፣ የእማኔ እጦት ኤልያስ፣ ኤርሚያስ፣ ኢዮብ የመሳሰሉት ታላላቅ ነቢያቶችን እናስታውስ ዘንድ ይገፋፋናል ያሉት ቅዱስ አባታችን የዕለቱ ምንባብ ወንጌል ማርቆስ ምዕራፍ 7 ከቁጥር 1 እስከ 17 ያለውን ጠቅሰው ፈሪሳውያንና የሕግ ሊቃውንት መምህራን ኢየሱስን ደቀ መዛሙርት ሥርዓት አያከብሩም በማለት ይወቅሱታል። በዚህ ወንጌል ኢየሱስ መጓዝን የሚፈራ ሕዝብ ጋር ለመገናኘት መጓዙን እናያለን። ፈሪሳውያንና የሕግ መምህራን ተለላድለው የተቀመጡ እግዚአብሔርን በሕግ ውስጥ የለዩ ነገር ግን እግዚአብሔር እየዘነጉ ናቸው። ጉጉታቸው ከእግዚአብሔር ጋር ለመገናኘት ሳይሆን ከሕግ ጋር ለመገናኘት ነው። የዛሬው ምንባብ እውነተኛው የማንነት መለያችን ያቀርብልናል። በምንባባቱ ተጓዝ እግዚአብሔርን ፈልግ የሚልና ሌላው ደግሞ ሕግን ፈጽም ሕግን ፈልግ እግዚአብሔርን ታገኛለህ የሚል ጥሪ እናገኛለን። እግዚአብሔር መፈለግ እርሱን መሻት ጸጋ እንጂ ሕግ አይደለም። ስለዚህ እርሱን ለመፈለግ ብርታት አንግበን ወደፊት ማለት ይጠበቅብናል። የእግዚአብሔርን ገጽ እንፈልግ ያሉት ቅዱስ አባታችን በጉዞ ለማገኘት የእግዚአብሔር ጸጋ ያስፈልገናል። የተቆራረጠ የፈረቃ ትራምዶ ጉዞ ወይንም መራመድ ሊሆን አይችልም። ተደላድሎ በተመቸ መቀመጫ የተቀመጠ ሰው መሆን አይገባም። የዛሬው ሊቱርጊያ ስለ ሁለት መለያዎች ያወሳናል። የእግዚአብሔርን ገጽ መፈለግ መለያችን ነው። በመፈለጉ መለያችንን እናገኛለን። የእግዚአብሔር አምሳያና አርአያነህና ተጓዝ መለያህን ታውቃለህ የሚልና አይ ሕግን በመፈጸም ብቻ አረፍ ብለህ ተቀመጥ የሚል ነው። የእግዚአብሔርን ገጽ መፈለግ መለያችን ነው። በመፈለጉ መለያችንን እናገኛለን በማለት ያስደመጡት አስተንትኖን እንዳጠቃለሉ የቅድስት መንበር መግለጫ አመለከተ።
አድማጮች፣ በኢትዮጵያ ካቶሊካዊት ቤተ ክርስቲያን የማኅበራዊና ልማት ኮሚሽን ከአሜሪካ ካቶሊክ ተራድኦ ድርጅት በመተባበር ለደቡብ ሱዳን ስደተኞች ትምህርት ቤቶችን ሊገነባ መሆኑ ተመልክተዋል። አድማጮች፣ አሁን የምትከታተሉት ዘገባ ካለፈው ዝግጅታችን የቀጠለና የመጨረሻውን ክፍል መሆኑ ልናስታውሳችሁ እንወዳለን። ለዝርዝሩ የአዲስ አበባ ወኪላችን ማክዳ ዮሐንስ።
እንግዲህ ወደ 10 ሚሊዮን ባጀት በመመደብ እና ይህንንም ባጀት በማሰባሰብ በዚህ አካባቢ ላሉ ሕጻናት የትምህርት እድል ማግኘት እንዲችሉና ለወደፊትም እንግዲህ ኢትዮጵያ ከጎረቤት አገሮች የምታደርገው ያለች የሰላም ግንኙነቶች እነዚህም የወኩላቸው አምባሳደሮች ይሆንን ብለን እናምናለን። ከዚያም በላይ ደግሞ ሰው ልጅ ክብር ነውና በየሄደበት ቦታ በክብር መቀበል እንድንችል የእግዚአብሔር ትእዛዝ ነው። ባለንጀራህ እንደራስህ አድርገህ አፍቅር ብሎ ያለን እግዚአብሔር የሰጠን ትእዛዝ ነውና ቤተክርስቲያኒቷ በቻለችው መጠን ባላት በተወሰነው አቅም ሌሎች በጎ አድራጊዎች የሚያደርጉት መልካም ተግባር ጋር በመተባበር አጋር በመሆን ከመንግስታችንም ጋር አጋር በመሆን ይህንን ዛሬ ያደረግነው የመሰረተ ድንጋይ ትምህርት ቤትን ለመስራት ነው ታሳቢ የተደረገው።
በጥር 25 ቀን 2007 ዓ.ም ኩሌ በመባል በሚታወቀው ካምፕ ክቡር አቶ ጋትሎክ ቱትኮት የጋምቤላ ክልላዊ መንግስት ርዕሰ መስተዳደር በክብር እንግድነት ተገኝተው የትምህርት ቤቶቹን ግንባታ ለማስጀመር የመሰረተ ድንጋይ አኑረዋል።
The Catholic Church has been contributing in different developmental sectors in Gambela region as well as at country level so that the government of Gambela Regional State recognize the participation Ethiopian Catholic Church in provision of spiritual service especially in rural area of the region.
በወቅቱም የካቶሊካዊ ቤተክርስቲያን በክልሉ በተለይም በገጠራማና ርቀት ባለባቸው አካባቢዎች ለምታደርገው የልማት አገልግሎት አመስግነዋል። አክለውም እነዚህ የሚገነቡት ትምህርት ቤቶች ለውጥ የሚያመጡ በመሆናቸው ሁሉም የሚመለከታቸው አካላት ለስራው መፋጠንና መሳካት እንዲሰሩ አደራ ብለዋል። የክልሉ መንግስትም ከቤተክርስቲያን ጋር በመሆን ለስኬት የሚያስፈልጋትን ድጋፍ እንደሚያደርግ ጠቅሰዋል። የኢትዮጵያ ካቶሊካዊት ቤተክርስቲያን ማህበራዊና ልማት ኮሚሽን ከአጋር ድርጅት CRS ጋር በመሆን ቀደም ሲል 900 ደረጃቸውን የጠበቁ የመጠለያ ድንኳኖችን ለደቡብ ሱዳን ስደተኞች ያቀረበ ሲሆን እያንዳንዳቸው ድንኳኖች አንድ ቤተሰብ ሊያስጠልሉ የሚችሉ ናቸው። ኮሚሽኑ ከስደተኞችና ከስደት ተመላሾች ጉዳይ አስተዳደርና ከUNHCR ጋር ቀጣይነት ያለው ውይይት በማድረግ የየወቅቱን አስቸኳይ የሆኑትን ጉዳዮች ለመመለስ ጥረት እንደምታደርግ ተገልጿል። በተጨማሪም ቤተክርስቲያን ለሴቶችና ህጻናት ልዩ ትኩረት ሰጥታ ስለምትሰራ ስራዎቿ እነሱን ከግምት ውስጥ ያስገባ ነው ተብሏል። ከዚህም ጋር በተያያዘ ቀደም ብላ ከደቡብ ሱዳን ለተመለሱ ስደተኞች ያስቸኳይ ጊዜ የህጻናት አልባሳት ያቀረበች ሲሆን በእነዚህም ቁጥራቸው በርከት ያሉ ህጻናትን ደርሳለች። በኩሌ ካምፕ በተደረገው የመሰረተ ድንጋይ ማኖር ስነ ስርዓት ከክቡር እንግዶቹ በተጨማሪ የጋምቤላ ሀገረ ስብከት ካህናት፣ የኢትዮጵያ ካቶሊካዊት ቤተክርስቲያን የማህበራዊና ልማት ኮሚሽን የጋምቤላ ማስተባበሪያ ጽህፈት ቤት ሰራተኞች፣ በጋምቤላ ሀገረ ስብከት የሚሰሩ የብጽዕት ማዘር ትሬዛ ማህበር ደናግላን፣ የስደተኞችና ከስደት ተመላሾች ጉዳይ አስተዳደር የካምፑ ኃላፊ፣ የኖርዌዥን ሬፊጂ ካውንስል ተወካዮች እንዲሁም ግብዣ የተደረገላቸው እንግዶች ተገኝተዋል። ለራዲዮ ቫቲካን ማክዳ ዮሐንስ ነኝ ከጋምቤላ ሀገረ ስብከት።
ዜና እዚህ ላይ አበቃ። ይትባረክ ኢየሱስ ክርስቶስ። ላውዴቱር ኢየሱስ ክርስቶስ።